ሰላም ሰላም እንደምን አምሽታችኋል? የእሁድ ምሽት ነሐሴ 8 2014 ዓ.ም የጋቢና ቪኦኤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። የደንገረመው መሰናዶን የመራው ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በምሽቱ አዘጋጅነት አብራራችሁን ቆይ ይሆናል። ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ያላቸውን መራርጠን ይዘንላችኋል። በዋናነት ግን ትኩረታችንን አካባቢ ጥበቃ ላይ አድርገናል። አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። በኢትዮጵያ የሚገኙ የተፈጥሮ ሀብትና የዱር እንስሳት እየተመናመኑ አንዳንዶቹም የመጥፋት አደጋ ውስጥ ይገኛሉ። ከሀሮማያ ዩኒቨርሲቲ በስነ ህይወት የተመረቀችውና በተፈጥሮ ሀብት ላይ የተጋረጡ ፈተናዎች ያሳሰቧት አቢጊያ ሲሳይ ታዲያ የዱር እንስሳትን ያጋለጡ እንደ አየር ንብረት ለውጥ፣ ህገወጥ ሰፈራ፣ አደንና ሌሎች ተፈጥሯዊና ሰው ሰራሽ አደጋዎች ዙሪያ ለመመረቂያዋ ያደረገችው ዳሰሳ ጥናት በሀገር ደረጃ ተሸላሚ አድርጓታል። በአጠቃላይ ውጤቷ 3.8 በማምጣት ከሴት ተማሪዎች ውስጥ አንደኛ በመውጣቷ ዩኒቨርሲቲው በረዳት መምህርነት የቀጠራት ሲሆን ወጣቶችና ተማሪዎች ስለ ዱር እንስሳት ጥቅም አውቀው ተፈጥሮን የመንከባከብ ባህል እንዲያዳብሩ ለማድረግ እቅድ ይዛለች። ከአቢጊያ ጋር ቆይታ ያደረገችው ስምኞሽ ቆየናት።
በኢትዮጵያ ካሉ የዱር እንስሳት መጠበቂያ ፓርኮች በግንባር ቀደምነት የሚጠቀሰው ከተመሰረተ ከ50 ዓመታት በላይ ያስቆጠረውና በምስራቅ አፍሪካ ብቸኛ የሆኑትን ጥቁር ዝሆኖችን ጨምሮ 31 ጡት አጥቢ እንስሳትና ከ222 በላይ የአእዋፍ ዝርያዎች የሚገኙበት የባቢሌ የዝሆኖች መጠለያ ዛሬ የመጥፋት አደጋ ተጋርጦበታል። የባቢሌ ዝሆኖች መጠለያ ሲመሰረት ከ600 በላይ ዝሆኖች የነበሩት ሲሆን አሁን 320 ብቻ ቀርተዋል። በአዲስ አበባ ተወልዳ ላደገችውና ከዝሆኖች መጠለያው በቅርብ ርቀት ላይ ከሚገኘው ከሀሮማያ ዩኒቨርሲቲ በባዮሎጂ ትምህርት ከፍተኛ ውጤት በማምጣት ለተመረቀችው አቢጊያ ሲሳይ ይሄ አስደንጋጭ እውቀት ነው።
ይሄ የነበረ ሀሳቤ ምናምን እንደምማርበት ታይም ግን ባዮሎጂ ፋካልቲ ላይ ገብቼ ነው ባስጀምር አንድ ዶክተር አንተና የሚባሉ መምህሬ ኮንዘርቬሽን ማናጅመንት ኮርስ ይታገራል እና እሳቸው በጣም ሲነግሩ በጣም ሞቲቬት አደረገኝ። በጣም በቃ የማናስባቸው የተረሱ ማለት ብዙ ዋጋ የማንሰጣቸው ግን በጣም ቫሉየብል የሆኑ በጣም በጣም ለሀገር ትልቅ ነገር ማስገኘት የሚችሉ የቱሪዝም ዘርፉን የሚደግፉ በዛ አካባቢ ዱር እንስሳቶች በሚገኙበት ቦታ ያሉት ሶሳይቲዎች መደገፍ የሚችሉ በጣም ብርቅና ውድ የሆኑ ነገሮች ናቸው እና ሞር ኦፍ ደግሞ እዚህኛ ሀገር ጋር ብዙ ትኩረት አንሰጣቸውም። ቅንጦት ይመስለናል የዱር እንስሳትን መጠበቅ፣ እነሱ የሚመቻቸውን ኢንቫይሮንመንት ክሬት ማድረግ መከላከል፣ ለእነሱ የሚሰሩ ሰራተኞች እንዲኖሩ ማድረግ። ለምሳሌ እኔ በጣም ሞቲቬት ያደረገኝ ደግሞ እኔ ተማርኩ ከሀረማያ ዩኒቨርሲቲ ነው ይሻለው እና ባቢሌ ከሀረማያ ትንሽ ኪሎ ሜትር አቅ ብሎ ባቢሌ የኤሌፋንት ሳንክቸሪ አለ። በጣም በሚያሳዝን ሁኔታ በቃ የተጎዱ ናቸው። ሶሳይቲ ብዙም ቼሽ የማያደርጋቸው ናቸው። በጣም እየተገደሉ ያሉና በቁጥር ደግሞ እያነሱ ነው። አሁን ላይ በጣም ቁጥራቸው እየመነመነ ነው ያለ እና እሳቸው የአስተማሪን ዶክተር እዛ ላይ ሪሰርቻቸውን ሰርተው ነበረ። እዛን ታይም ሳቸው ሲያስተምሩ እና ያንን በቃ ይህ ነገር ምን የሆነ አሻራ መጣል አለብኝ፣ የሆነ ነገር ማወቅ አለብኝ፣ ስለዚህ ነገር አቴንሽን እንደምንፈልግ ለሰዎች ነገር አለብኝ የሚለው ነገር ነው ሞቲቬት ያደረገኝ እና ሞር ስለነሱ እንዳነብ እንዳውቅ ያደረገኝ።
አንቺ በጥናትሽ ምን አይነት ስጋቶችን መለየት ቻልሽ?
ለምሳሌ ሰው ሰራሽ ነገር፣ ለምሳሌ አሁን እኛ በምንኖርበት ሶሳይቲ ውስጥ ጫት በጣም ይላል ካልክሌት ይደረጋል በጣም እና ሰዎች የእነሱን ፓርክ እንትን ብለው ማለት በጣም ገብተው እዛ ውስጥ ጫት ምናምን ይዘራሉ እና ልክ ዝሆኖቹ ያው ቦታቸው ነው ያለ ቦታቸው የመጡ ሰዎቹ ናቸው እና ዝሆኖቹ መጥተው ልክ ጫት ውስጥ ምናምን ሲገቡ ጫቱ እንደምን ይደረጋሉ ይገደላሉ እነዚህ ዝሆኖች ማለት ነው። እና የመጀመሪያው ነገር ያልኩት ይሄ የሰው ኢንተርቬንሽን፣ ሰው በጣም ኢንተርቬን ያደርጋል ይመስል ለምሳሌ መንገድ ይኖራል አይደል መሀል ላይ እና እንደዚህ እንስሳቶች ሲመጡ በመኪና አደጋ ይደርስባቸዋል፣ ይገጫሉ፣ ይሞታሉ ያለ እና ደግሞ የሚኖሩበትን ቦታ መጨፍጨፍ፣ ማጥፋት፣ ማውደም እነዚህ ነገሮችን እንደ ችግር ይቆጠራሉ ማለት ነው። ይሄ ሶሳይቲው አዌርነስ ክሬት አለመደረግ ምን ያህል ቫሊዩብል እንደሆኑ እነሱን መጠቀም እንደሚችሉ። ምክንያቱም ሰዎች እነሱ ለማየት ሲሄዱ ያው የሚገባ ገቢ አለ እና ያ ገቢ ደግሞ እዛ ያለው ሰው ኢንከሬጅ ማድረግ ሰፖርት ያደርጋል።
ምናልባት ተፈጥሯዊ የሆኑ ስጋቶችን ያየሻቸዋሉ?
ክላይሜትን ያው በደንብ ፌክ አለ። ለምሳሌ አሁን በምንለው ፋክተሪዎች ጭስ መለቀቅ፣ የሙቀት መጨመር ምናምን እነዚህ ነገሮች በደንብ አፌክት ያደርጓቸዋል። እና ያው እነሱን ፕሮቴክት ከማድረግ አንጻር ደግሞ እኛ የምንሰራቸው ስራዎች ደግሞ በጣም ውስን ናቸው።
ኢትዮጵያ ውስጥ 13 በፌደራል ደረጃ የሚተዳደሩና 14 በክልሎች የሚተዳደሩ በአጠቃላይ 27 ብሔራዊ ፓርኮች ሲኖሩ ከሀገሪቱ ጠቅላላ የቆዳ ስፋት 8.5 ከመቶ የሚሆነውን ይሸፍናሉ። ነገር ግን ይህን ያክል ስፋት ያላቸው ብሔራዊ ፓርኮች የሚያስተዳድር በቂ የሰው ኃይልና የገንዘብ አቅም ባለመኖሩ በርካታ የዱር እንስሳት እየጠፉ መሆናቸውን በኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን የኮሚኒኬሽን ጉዳዮች ዳይሬክተር አቶ ጌትነት ይግዛው ከዚህ ቀደም ለአሜሪካ ድምጽ ገልጸው ነበር።
ቀይ ቀበሮ በጣም አደጋ ላይ ነው ያለው። አውራሪስ ጠፍቷል ኢትዮጵያ ውስጥ። ለምሳሌ ራይኖ፣ የአንበሳ መንጋም እንዲሁም አቢሲኒያን ላይሆን ወይም ብላክ ላይሆን የሚሉት አለ። እሱ ቁጥሩ እየተመናመነ ነው። ሌሎች የዱር እንስሳት የሚመገባቸው ከሌሉ እሱ ወሸሽቶ ወደ ሌላ ወደ ጎረቤት ሀገር ወደ ኬንያ ይገባል። ቺታ አደጋ ላይ ነው። ኢንካርኒቦረስ የሚባሉ እንስሳቶች አደጋ ላይ ናቸው። ኢንካርኒቦረስ ማነው እንስሳቶች፣ ቡችላ እኮ በሶማሌ በኩል ይያዛል ብዙ ጊዜ በህገ ወጥ መልክ ሲወጣ። ስለዚህ እነዚህ ተግባራቶች እንስሳቶቹ አደጋ ውስጥ እንዲገቡ አድርጓል። ግሬቪ ዜብራ ወይም ደግሞ የሜዳ አህያ ዋይልድ ዳፍ፣ እነሱ አሁን የሉም፣ ሬር ኬዝ ናቸው። ግሬቪ ዜብራ እንኳ ወደ አላይ ደጌ አካባቢ ያንጉዲ ራስ አካባቢ አልፎ አልፎ ይታያሉ አሉ። ሌሎቹ ግን ዋይልድ ዳፍ የሜዳ አህያ የሚባለው ሬር ኬዝ ነው።
አቢጌል ካጠናችው ጥናት ተነስታ የዱር እንስሳት መጥፋት የተፈጥሮ ሚዛንን በማዛባት የሰውን ልጅ ህልውና አደጋ ላይ የሚጥል ከመሆኑም በላይ ተጨማሪ ጉዳት አለው ትላለች።
ለምሳሌ በእነሱ ምክንያት የሚወጡ ገቢዎች አሉ። ያ ገቢ እንደ ሀገር እናውቃለን፣ እንደ ሶሳይቲ ያ ነገር ይጎዳናል። ሁለተኛ ነገር ደግሞ ለራሳቸው ዝሆኖቹ ራሱ አስቢ፣ ቦታቸው ሲነካ የተለያዩ ነገሮች እነሱ ሊያጠቃ የመጣ ነገር እነሱ ጋር ሲመጣ ዝም ብለው የሚቀመጡ ነገሮች አሉ። የዱር እንስሳቶች ናቸው እና ሶሳይቲን አታክ ወደ ማድረግ ይመጣል። በዱር እንስሳትና በሰዎች መካከል ኮንፍሊክት ይፈጠራል ማለት ነው። ምክንያቱም እኛም እነሱን ባውንደሪ እያከበርንላቸው አይደለም፣ ሰው እነሱም እኛን የሚያከብሩበት ወይ አይኖርም። እነዚህ ነገሮች እየቆየ ሲሄድ ራሳቸው በደንብ እየጎላ ይመጣል።
አቢጌል ወደፊት ለሰው ልጆች ህልውና መሰረት የሆኑትን የዱር እንስሳትና የተፈጥሮ ሀብት ለመንከባከብ ከወጣቶችና መጪው ትውልድ ብዙ ይጠበቃል ትላለች። አዲስ በጀመረችው የረዳት መምህርነት ስራዋም ተማሪዎችን ማሳወቅና ማንቃት ትፈልጋለች።
ተማሪን የምንለው ሰዎች ነው። ለእንደዚህ አይነት ነገሮች ስፒካፕ ማድረግ ያለብን ማለት በጣም ማውራት አለብን። እንደዚህ አይነት ነገር ብዙ ሰው እንደዚህ አይነት ነገር ሳወራ የሆነ ነንሴንስ ነገር ይመስለዋል። የሆነ በቃ በጣም አቴንሽን የሚሰጠው የሚገባኝ ነገር መስሎ አይሰማውም አንዳንድ ሰው። ግን እንደዛ አይደለም። አቴንሽን ልንሰጠው ፎከሳችን ልንሰጠው በጣም የሚገባው የተማሩ ሰዎች ደግሞ በደንብ ለዚህ ነገር ማህበረሰብ የምንኖርበት ማህበረሰብ እንዲረዳ እንዲያውቅ ማድረግ ያለብን ይመስለኛል።
አቢጌል ቀጣይ ቅዷ የመጥፋት አደጋ የተጋረጠበትን የባቢሌ የዝሆኖች መጠለያን ጨምሮ ሌሎች የተፈጥሮ ፓርኮችን በአካል እየሄዱ መጎብኘት ሲሆን የዱር እንስሳትን በመንከባከብ ዙሪያ ጥናቶችን ማካሄድና ተግባራዊ ስራዎችን ለመስራት መንገድ ጀምራለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮቻችን ከኛ ጋር ስለሆናችሁ እናመሰግናለን። ዛሬ እንግዲህ ትኩረታችንን አካባቢ ጥበቃ ላይ አድርገናል። በዚህ ሳምንት ከሰማናቸው ከአካባቢ ጥበቃ ጋር እንዲሁም ደግሞ ከደንና እንስሳት ጥበቃ ጋር ከተያያዙ ዜናዎች መካከል የቃፍታ ሽራሮ ብሔራዊ ፓርክ በሰሜኑ ጦርነት ምክንያት የደረሰበት ጉዳትን በተመለከተ የተሰራው ዘገባ ነው። የቃፍታ ሽራሮ ብሔራዊ ፓርክ በሰሜኑ ጦርነት ምክንያት ከፍተኛ ጉዳት እንደደረሰበት የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታውቋል። ብሔራዊ ፓርኩ ቀደም ሲል በኢትዮጵያ ደረጃ በአጋዘን ሀብት ሁለተኛ የነበረ ሲሆን ጦርነቱን ተከትሎ በተስፋፋ ህገ ወጥ አደን ምክንያትም በአሁን ጊዜ አጋዘን ማየት ከማይቻልበት ደረጃ ላይ መደረሱን የፓርኩ ተወካይ ኃላፊ ለአሜሪካ ድምጽ ተናግረዋል። በግጭትና በጦርነት ወቅት ብሔራዊ ፓርኮች የተለያዩ ችግሮች ሰለባ እንደሚሆኑ የአሜሪካ ድምጽ ያነጋገራቸው አንድ የተፈጥሮ ሀብት ተመራማሪም ገልጸዋል። በዚህ ዙሪያ ገብረ ሚካኤል ገብረ መድህን ያሰናዳው ዘገባ ቀጥሎ ይቀርባል።
ባለፈው ዓመት ጥቅምት 24 በትግራይ ጦርነት ሲቀሰቀስ ለዝሆን ጥበቃ ተብሎ የተከለለው የቃፍታ ሸራሮ ብሔራዊ ፓርክ የጥበቃና ቁጥጥር ስራ ሙሉ በሙሉ መቋረጡን የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን የኮሚኒኬሽን ዳይሬክተር አቶ ናቃቸው ብርሌው ገልጿል። ይህን ተከትሎም በፓርኩ ንብረቶች፣ መሰረተ ልማቶችና የተፈጥሮ ሀብቶች ላይ ጉዳት መድረሱን ይናገራሉ።
በተለይም በተፈጥሮ ሀብቱ ልማትና ጥበቃ ስራ አገልግሎት የሚውሉ ተሽከርካሪዎቹ ጠፍተዋል፣ ንብረቶች ወድመዋል፣ በፓርኩ ውስጥ የተዘረጉ መሰረተ ልማቶች ሙሉ ለሙሉ ወድመዋል። ያንንም እንደ ትልቅ አጋጣሚ እንደ መልካም አጋጣሚ በመጠቀም በአካባቢ ያሉ ህገወጦች የዱር እንስሳትን ያድኑ ነበረ። በዚህም የቆላ ጋዘን፣ ጨሌ ባለጋሜ እና ለኢትዮጵያ ብቸኛ ዝርያ የሆነችው የሀግሊምስ ሜዳ ፍየል በአስከፊ ሁኔታ በአደን መጨፍጨፋቸው በዳሰሳ ጥናት ማወቅ ተችሏል።
በፓርኩ ውስጥ በተስፋፋው ህገወጥ አደን ምክንያት በተለይም በአጋዘን ሀብት ላይ ከፍተኛ ጉዳት መድረሱን የፓርኩ ተወካይ ኃላፊ አቶ ታጠቅ ሻው ለቪኦኤ ተናግሯል።
ጦርነት በሚካሄድ ሰዓት ፓርኩ ዙሪያ ያሉ ቀበሌዎች ላይ የነበሩ የሚሊሻ አባላት ወደ ፓርክ የገቡበት ሁኔታም ነበረ። በሰዓቱ እዛ ፓርክ ላይ በገቡ ሰዓት ያው ሲመገቡ የቆዩት አቅርቦት የምግብ የምንም ስለማይኖር የዱር እንስሳቱን ነው ሲመገቡ የቆዩት። እነሱ ደግሞ ከዛ ከለቀቁ በኋላ ያው አካባቢው ላይ ያለው ማህበረሰብ እና ከተለያየ አቅጣጫ ወደዛ አካባቢ የመጡ ግለሰቦች አሉ። ወደ ፓርክ እየገቡ አጋዘን እየገደሉ ለምግብነት የሚያቀርቡበት ሁኔታ እንዲሁም አደባ የምትባል ቀበሌ እዚህ ቅርብ ለሁመራ ቅርብ የሆነ ቀበሌ ላይ ልክ የአጋዘን ስጋ ቤት እስክባል ድረስ ነው የከብት ስጋ ቆሞ በአጠቃላይ የአጋዘን ስጋ ለምግብነት ስጋ ቤት ሉካንዳ ቤት የሚቀርብበት ሁኔታ ነበረ።
የተፈጥሮ ሀብትንና የፖለቲካ አመለካከትን ለያይቶ ባለማየት በተፈጸመ ውድመትና ህገ ወጥ አደን የተነሳ በአሁኑ ጊዜ በፓርኩ ውስጥ አጋዘን ማየት ከማይቻልበት ደረጃ ላይ መደረሱን አቶ ታጠቅ ይገልጻሉ።
ጦርነቱ ካቆመ ከተረጋጋ በኋላ ራሱ ከፍተኛ የአጋዘን አደን ነበር የነበረው በአካባቢው ላይ የሆነ ፓርኩ ጀስት የወያኔ ፓርክ ተብሎ እስከ መታሰብ ድረስ በዚህ ደረጃ እና በእልህ የተገባበት ነገርም ነበረ። የኔ ሀብት ነው የሚለውን ባለመገንዘብ የተነሳ ማለት ነው። እና አሁን ላይ ያኔ የተለያየ ፓርክ ዞረው ያዩ እና እዚህም ቃፍታ መጥቶ ያዩ ሰዎች በኢትዮጵያ ደረጃ አካባቢ አጋዘን ከዴራ ሳንክቸሪ ቀጥሎ ሁለተኛ ነው ሲባል የነበረ ብሔራዊ ፓርክ ነው። አሁን ላይ ግን አጋዘን በቃ ለማየት እኛ ግንቦት 2014 ጀምሮ ስራ ጀምረን ነበር። አጋዘን ለረዥም ጊዜ ማየት አጥቶናል።
በጦርነቱ ምክንያት የፓርኩ ቁጥጥርና ጥበቃ ከቆመ በኋላ የኤርትራ ከብቶች የተከዜ ወንዝን ተሻግረው ወደ ፓርኩ በመግባታቸው ከአደን የተረፉት የዱር እንስሳትም እንደተሰደዱ ይናገራሉ።
የኤርትራ ከብት ሙሉ ለሙሉ ወደ ፓርኩ ላይ ነው የዘመረው። ተከዜን ተሻግሮ ከአመት በላይ ፓርኩ ላይ ቆይተዋል። የዱር እንስሳቱ አካባቢውን ለቆ የሚሄድበት ሁኔታ የተፈጠረው በዚህ ጋር ማለት ነው። ያው ዞኑ እንኳን ሲዝናል ነው፣ ግማሽ ወቅት እኛ ጋር ያሳልፋል፣ ግማሽ ወቅት ደግሞ ወደ ኤርትራ ሙቭ ያደርጋል፣ ተመልሶ ደግሞ ወደ እኛ ይመጣል። አሁን ላይ አሁን እኛ ጋር ተመልሶ ዞኑ መጥቷል አለ። ያ ማለት ግን ዞኑም በምቹ ሁኔታ ነው ያለው ማለት አይደለም። የተለያየ ረብሻ ነበረበት፣ የከብት የሰው እንቅስቃሴ፣ የሞተር የኮንትሮባንዲስቶች እነኝ ሁሉ በፓርክ ውስጥ የሚንቀሳቀሱበት አዳኞች እንዳልኩ አጋዘን የሚያድኑት ብዙ ነው። የጥይት ድምፅ አለ፣ ብዙ ነገር ልቅ ሆኖ ነበር አካባቢ። የፓርኩ ጥበቃ ጥበቃው ዜሮ ላይ ደርሶ ነበረ። ያንን ተከትሎ ከፍተኛ ጉዳት ነው ፓርኩ በአጠቃላይ የደረሰበት።
በፓርኩ ውስጥ እየተፈጸሙ ያሉ ከደን ጭፍጨፋና ከማዕድን ቁፋሮ ጋር የተያያዙ ችግሮችም ትልቅ ስጋት የደቀኑ መሆናቸውን ኃላፊዎቹ ይገልጻሉ።
ህገወጥ የመሬት እርሻ ነበረ፣ ህገወጥ ደን ጭፍጨፋ የምንበለው፣ ህገወጥ አደን እና እንዲሁም ህገወጥ የማዕድን ቁፋሮ ሁሉ ይስተዋል ነበረ። ህገወጥ ተግባራት የሚያከናውኑ አካላት የአካባቢውን ሰላም መደፍረስ እንደ ትልቅ አጋጣሚ ወስደው ለመጠቀም ከፍተኛ ጥረት ሲያደርጉ ይስተዋላል።
ወደ እርሻ ስትመጣ ደግሞ ልክ መሬቱ በቃል አይደለ፣ ፓርኩ ላይ ገብቶ በሰፊ እንጨቱን በመቁረጥ ለእርሻ ማዘጋጀት ይህም ነበረ። አሁንም በቅርብም የተደረገ ነው። ይሄ በዚህ ክረምትም አለ።
በአርባ ምንጭ ዩኒቨርሲቲ የተፈጥሮ ሀብት ተመራማሪ ዶክተር ፋሲል እሸቱ ለቪኦኤ ሲናገሩ ጦርነትና ግጭት በሚኖርበት ወቅት ብሔራዊ ፓርኮች ሁሌም ለአደጋ ይጋለጣሉ ብለዋል። ችግሩ ከመከሰቱ በፊት የአደጋ መከላከል ቅድመ ዝግጅት ስለማይደረግም በቀላሉ ጉዳት ይደርስባቸዋል ይላሉ።
ከፍተኛ የሆነ የደን ጭፍጨፋና የፓርኮች ህልውና ጥያቄ ውስጥ የሚገባበት ጊዜ ነው። ይሄ ደግሞ በሳይንቲንግ ግጭቶች ሲኖሩ በምን አይነት ሁኔታ ነው መከላከል የሚቻለው የሚል ቅድመ ዝግጅትም የለም። ቅድመ ዝግጅት ከሌለ ፓርኩ እጅግ በጣም ብዙ ጉዳቶች ይደርስባቸዋል። እንዲህ አይነት ግጭቶች ለረጅም ጊዜ በተለይ ሰስቴን ካደረጉ የፓርኮች ህልውና ከፍተኛ አደጋ ውስጥ ነው የሚወድቀው።
በጦርነትና በግጭት ምክንያት በቃፍታ ሸራሮ ብሔራዊ ፓርክ ከደረሰው ጉዳት በተጨማሪ በሌሎች ፓርኮችም እንደዚሁ የተለያየ መጠን ያለው ተጽዕኖ እንደደረሰ አቶ ናቃቸው ብርሌው ገልጿል።
ህገወጥ ደን ጭፍጨፋ በሰፊው ወደ ባቢሌ ዞኖች መጠለያ ሲስተዋል ነበር። እንደዚሁ የጸጥታ ጉዳይ እንደ መልካም አጋጣሚ በመጠቀም ህገወጥ አደኖች ሲስተዋሉ ነበረ። የሰላም ሁኔታው ወደ ነበረበት ሲመለስ ግን ያንን ደግሞ ባለስልጣን መስሪያ ቤቱ እንደ መልካም አጋጣሚ ተጠቅሞ የጥበቃና ቁጥጥር ስራውን አጽንኦት በመስራት ቢያንስ የተጎዱትን መመለስ ባይቻል እንኳን ቀሪዎቹ እንዳይጎዱ የመጠበቅ ስራውን በማከናወን ላይ ይገኛል።
በአሁኑ ጊዜ የቃፍታ ሽራሮ ብሔራዊ ፓርክ የጥበቃና ቁጥጥር ስራም ከሚመለከታቸው የጸጥታ አካላት ጋር በመተባበር እየተጠናከረ እንደሆነ አቶ ናቃቸው ተናግሯል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ታችሁን ከኛ ጋር ለመሆን ስለመረጣችሁ እናመሰግናለን። ጋቢና ቤይ ይቀጥላል። በመቀጠል ደግሞ የምናስተዋውቃችሁ የካንሰር ህጻናትና ወላጆቻቸውን የሚያግዝ አንድ ተቋም ነው። ወደ ዘገባው።
ብዙ ካንሰር ህጻናትን ሳይሎ
ወይዘሮ ኬሪያ መሐመድ ናቸው። የአምስት ዓመት ሴት ልጃቸው ያለፉትን ሶስት ዓመታት በካንሰር ህክምና ላይ አሳልፋለች። ወይዘሮ ኬሪያ ከቡታጅራ ወደ አዲስ አበባ ጥቁር አንበሳ ሆስፒታል ሪፈር ተጽፎላቸው ሲመጡ ማረፊያ ቤትና ቤተ ዘመድ ባለመኖሩ የተነሳ ለሶስት ወራት ያህል በሆቴል ቤቶች ውስጥ በማረፍ ልጃቸውን ለማስታመም መሞከራቸውን ይገልጻሉ። ከጊዜ በኋላ ግን የያዙት ገንዘብ በመድኃኒት፣ በምግብና በተለያዩ ወጪዎች አልቆ በተቸገሩበት ሰዓት ተስፋ አዲስ የህፃናትና ወላጆች የካንሰር ህሙማን ጋር በጥቁር አንበሳ ሆስፒታል እንደተገናኙ ይገልጻሉ።
ምንም አልነበረኝ። እዚህ ድርጅት እስከምገባ አልጋ ነበረኝ። አጣ ደርጎ እያደር ቤተሰብ ምናምን ምንም አልነበረኝ። ለሶስት ወር ምናምን አልጋ ነበረ ስንላለች ቀሌ። ከዛ በኋላ እዚህ ከገባ በኋላ ግን ያው ብዙ ነገር ተሸፍኖልኝ አሁን ደህና ቦታ ለኝ ያለ ነው። ማረሻ አለን፣ ምግብ አለን። ማለት ከሆስፒታል መድኃኒት ሲመጣ መድኃኒት ይገዙልናል እና ከዛ ማርሲ ቸርፎ ምርመራዎች አሁን ሲስካን ማዳንና አስፈላጊ ምርመራዎች ጥቁር አንበሳዎች ሲበላሽ ውጭ ከፍለን ያስፈልግናል። ከዚህ በዚህ ደግሞ ያው ብሬን ማድረግ ያስፈልጋት ያሉ ብዙ ጊዜ ወደ አምስት ጊዜ ምናምን አንድ ጊዜ ብሬን ማድረግ 5000 ብር ምናምን ነው ተከፍሎ የሚመጡ ወደ 4000 ያስመስተውልናል። እና ለግራይ ማደሙ ምግብ እንዲዘር ያስፈልጋቸው ተብሎ 8000 ተወስደውልናል። እና ብዙ ድጋፍ ነው ያለ ሳምን ሰጠና ልጅ አለ ልጃችን መቀየር ለራሳችን ሆን በቃ በጥቅል በጣም ጥሩ ጫታ ላይ ነው ያለ ነው። እንደሚ በጀመረ ሰዎች ስለተቸገር
ቢኤምሲ ካንሰር የተሰኘው በባለሙያዎች የሚዘጋጀ ካንሰር ሕክምና መጽሔት ባለፈው ዓመት መጋቢት ወር ላይ ባስነበበው እትሙ እንደ አውሮፓውያን አቆጣጠር በ2015 ዓ.ም ከሆስፒታሎች በተሰበሰበ መረጃ መሰረት ኢትዮጵያ ውስጥ በየዓመቱ 150,000 የሚሆኑ የካንሰር ሕሙማን የሚመዘገቡ ሲሆን ከነዚህ ውስጥ 6,000 ያህሉ ደግሞ ሕጻናት ናቸው ሲል አስነብቧል። ስለ ካንሰር ሕክምና ከፍተኛ የሆነ የግንዛቤ ጥረት ባለበት ሀገር ውስጥ ህጻናት በበሽታው እየተጠቁና በህክምና ጥረት እየተጉላሉ ይገኛሉ። ይህን ችግር ለመቅረፍም እየሰራ የሚገኘው ተስፋ አዲስ የህጻናትና የወላጆች የካንሰር ህሙማን ማረፊያ አንዱ መሆኑን የተቋሙ ስራ አስኪያጅ ወይዘሮ ሳራ እብራሂም ይናገራሉ።
የተመሰረተው በህዳር በ2005 የተመሰረተው በወላጆች ነው። ጥቁር አንበሳ ላይ ልጆቻቸውን እያሳከሙ የጌጣ የመዳን ተስፋ ሰንጆ የነበረ ወላጆች እነሱ ናቸው የመሰረቱት። አንድ ከውጭ የመጣ ድርጅት አዚያን ፕሮጀክት የሚባል ፍራምበሳ ላይ ሴታፕ እያደረጉ ነበረ። ኦንኮሎጂ ፊደስክ ኦንኮሎጂ የሚቱ እና በዛ ወቅት ነው እነሱም የወላጆች ኮንትሪቢሽን ስለሚያስፈልግ ፈቃደኛ የሆኑ ወላጆችን ሲጠይቁ እነዚህ ወላጆች ናቸው። እናም ያየነው ችግር ስላለ እውነት ነው መፍትሄ ያስፈልገዋል ብለው ተስፋ አዲስን የመሰረቱ አንድ ላይ በመሆን ማለት ነው። ያው ብዙ ልጆች ነበራቸው። ልጆቹ ድነዋል። አሁን ትልልቅ ልጆች ሆነዋል እና ያው በበጎ ፈቃደኝነት እነሱ ይህንን እንትን እናግዛለን ብለው የመሰረቱ ለምንም ክፍያ ምንም አያገኙ ማለት ነው።
ወይዘሮ ሳራ ተቋማቸው ከአዲስ አበባ ውጭም በተለያዩ የክልል ከተሞች እንደሚንቀሳቀስና አሁን ላይ 450 ህጻናት ከአንድ አስታማሚ ወላጅ ጋር በድምሩ 900 ህሙማንና ቤተሰቦቻቸውን እያስተናገዱ እንደሚገኙ ያስረዳሉ።
አሁን እኛ በቀን አዲስ አበባ ላይ እስከ 50 ልጆች የመያዝ አቅም ያለው ቤት አለን። 50 ልጆች ሲባል ከወላጆች ጋር 100 ይሆናል። አንዳንዴም ከዛም ይዘልበታል። እሱንም ማስተናገድ እንችላለን። ጅማ ላይ እነዚህ ወደ 40 ሰው መያዝ የሚችል ቤት አለ። ጎንደር ላይ ደግሞ ወደ 10 ሰው ያው የአዲስ ስለሆነ የተጀመሩት እነሱ በሚሻ አቅም እና ያው ሰውም በአካባቢው በቅርበት ስላለ ብዙ ቤቱ ላይ ጫና የለም። አዲስ አበባ ላይ ግን ያው ትንሽ ተለያየ ቦታ ስለሚመጡ በዛ ያለ ሰው ነው የሚያስተናግደው። በአጠቃላይ ፕሮግራሙ ላይ ወደ 900 ድረስ እየደረሱ ነው። አሁን
በተቋሙ ከማረፊያ ትራንስፖርት፣ ምግብ እንዲሁም የሕክምና ድጋፍ አገልግሎት በተጨማሪም ህጻናቱ ላይ በልዩ ትኩረት እንደሚሰራም ነው ወይዘሮ ሳራ የሚገልጹት።
ልጆቹ የሆነ አንዳንዴ ያስተነግጣሉ። ስለ መድኃኒቱ የሚያወሩት ወሬ እንደዚህ ሲጫወቱ አንዱ ሐኪም ይሆናል አንዱ ታካሚ እና ያንን ስናይ አንዳንዴ በጣም ይቀጣል። እንደ ልጅ መጫወት ሲገባቸው ዛኛው ነገራቸው እንደ ግሮን አፕ ሆኖ ይህንን ኤክስፔሪንስ ማድረጋቸውን በደንብ ነው የሚያሳየን። ለዚህ ትንሽ ይቀጣል። ግን እኛ ምንድን ነው ልጅ እንዲሆኑ ሲጫወቱ በቻለ መጠን ኢንተርቴን እንዲያደርጉ የተለያዩ ፕሮግራሞች ስላሉ ልደት ማክበር እንዲህ በሳሰሉትን ሙዚቃ፣ ስዕል መሳል እንዲህ አይነት ቴራፒዎች እንዲኖራቸው እናደርጋለን። ስለ ሆስፒታሉን ብዙም ኮንሰርን እንዳይሆኑ ኢቨን ሆስፒታል ላይ ፕሌይ ሩሞች አሉ። ሳይኮሎጂስቶቹ እንደዚህ ያግዟቸዋል።
ተስፋ አዲስ የህጻናትና ወላጆች የካንሰር ህሙማን ማረፊያ ተቋም ስራ አስኪያጅ ወይዘሮ ሳራ ስራዎቻቸው ላይ ያሉ ተግዳሮቶችን ዘረዝራሉ።
እንግዲህ ብዙ ጊዜ ያው የመድኃኒት ጉዳይ ይፈትመናል። አንዳንድ ሆስፒታል ላይም ሀገር ውስጥም የሚጠፋበት ሁኔታ አለ እና በሚገኝበት ጊዜ በግል ፋርማሲ በጣም በውድ ዋጋ የመሸጥ ነገር አለ። ከሱ ባሻገር ደግሞ እኛ እንደ ድርጅት ደግሞ የትራንስፖርት አገልግሎት እንሰጣለን፣ ግን ያው ተከራይተን ነው። እሱም ይፈትመናል። እንደ አጠቃላይ ደግሞ ያው የተሻለ በጀት ቢኖረን የተሻለም ሰርቪስ የመስጠት ነገር አለ እና ይህንን ችግሮች አሉ።
ወይዘሮ ሳራ ኢብራሂም ተቋሙ ልጆቻቸውን ለማስታመም ሙሉ ፍላጎት ላላቸው ወላጆችና እንዲሁም ደግሞ በጥቁር አንበሳ ሆስፒታል የእርዳታ ወረቀት ማጻፍ ለሚችሉ ሁሉ ድጋፍ ለማድረግ ፈቃደኛ መሆኑንም ጨምረው ገልጸዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቤ የእሁድ ምሽት ነሐሴ 8 2014 ዓ.ም መሰናዶው እዚህ ላይ ተጠናቀቀ። በጀመርነው ሙዚቃ ነው የምንሰናበታችሁ። ኤደን ገረመው መሰናዶውን እየመራው፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በምሽቱ አዘጋጅነት አብረናችሁ ቆይተናል። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። ሰናይ ሳምንት እንመኛለን። ደህና ደሩ።